እግዚአብሔርን እጅግ አድርገን እናመሰግናለን። እንኳን አደረሳችሁ ልልወዳለሁ ነው። እንኳን አደረሳችሁ።
እግዚአብሔር ይመስገን። እንኳን አደረሳችሁ።
ጌታ የተመሰገነ ይሁን።
አሜን
አሜን አሜን
አሜን።
እንግዲህኛ የታወቀ ነው ያው ሁለት በዓል ነው ያለን። ባለፈው ማክብረን ነበር፣ አሁንም ደግሞ እንኳን አደረሳችሁ እንባባላለን።
አሜን።
ጌታ የተመሰገነ ይሁን።
አሜን።
ስለ ብዙ ምሕረቱ፣ ስለ ብዙ ቸርነቱ፣ ስለ ረራዩ፣ ስለ ፍቅሩ የጌታ ስም ብሩክ ይሁን። ጌታን እናመሰግናለን። ዛሬም ስሙ በተጠራበት በዚህ ስፍራ ደግሞ እንዲህ እንድንገናኝ ጌታ ስለረዳን ስሙ ይባረክ። ከኔ ጋራ ከጥቂት ሳምንታት በፊት የጀመርነውን ሀሳብ ነው የምንቀጥለው። ይህም ደግሞ ወንድማችን ያቬሎ ቅድም ሲነካካ የነበረው ዮሐንስ ራእይ መጽሐፍ ላይ ይናገር ከነበረው ሀሳብ ጋር ይያያዛል። ጌታ ይመስገን። በዛ ሀሳብ እንቀጥላለን። ሃሌሉያ። ልጆች ወደ ክፍላችሁ ሂዱ። መንሸራሸራ በዛችሁ። እዚህ ጋር እንዴት ነው? እሺ፣ ጌታ የተመሰገነ ይሁን። የዮሐንስ ራእይ እና ለሰባቱ አብያተ ክርስቲያናት በሚል ሀሳብ ነበር ከኔ ጋራ ሶስት ክፍል አይተን ነበረ። የዮሐንስ መልእክቱን በሚቀበልበት ጊዜ የነበረበት ሁኔታና ቦታ ባህሪ በመጀመሪያው ክፍለ ጊዜ አየን። በሁለተኛው ክፍለ ጊዜ ደግሞ የመጀመሪያዊቷን ቤተ ክርስቲያን የኤፌሶን ቤተ ክርስቲያንን ተመለከትን። ቀጥሎ ደግሞ ሁለተኛዊቷን ቤተ ክርስቲያን አየን። በሁለተኛው ክፍለ ጊዜ ደግሞ የነበረው የሰምርኔስ ቤተ ክርስቲያን ነበር። ዛሬ ደግሞ ከኔ ጋር የምናየው የጴርጋሞን ቤተ ክርስቲያን መልእክትን ነው የምናየው። እግዚአብሔር ያስተምረናል ብዬ አምናለሁ። እግዚአብሔር ስሙ ይባረክ። ይህንን ሀሳብ የምንማርበት የምንካፈልበት ምክንያት ቤተ ክርስቲያን ከዚያ ጊዜ ጀምሮ ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን በዚህ ዓለት ላይ እመሰርታለሁ ካለበት ጊዜ ጀምሮ ቤተ ክርስቲያን የእርሱ እንደሆነችና ቤተ ክርስቲያን ዘመናት አልፎ ከ2000 ዓመት በኋላ ዛሬ ያለችዋን ቤተ ክርስቲያን የእርሱ እንደሆነች በደንብ አስተውለን እንድንረዳ ቤተ ክርስቲያን ያለ እርሱ ህልውና ቤተ ክርስቲያን ቤተ ክርስቲያን እንደማትባል፣ ቤተ ክርስቲያን በሰባቱ መቅረዝ መካከል ይመላለሳል እንደሚል ዮሐንስ በራእዩ ላይ በምዕራፍ 1 ላይ እንደሚናገር እርሱ በቤተ ክርስቲያን መካከል የሚመላለስ እንደሆነ እንድናውቅ እንድንረዳ፣ ጌታ ኢየሱስ ክርስቶስ በዚያም ዘመን ለቤተ ክርስቲያን መልእክት እንደነበረው በዚህ ዘመንም ደግሞ ድምፁን የሚያሰማ መልእክትን የሚሰጥ ጌታ እንደሆነ የሚከታተላት እንደሆነ እንድናስተውል ነው እና በዛ ሐሳብ ሆነን ነው የምንከፋፈለው። ስለዚህ አንዳንድ ሐሳቦችን ፈጠን ይያልኩኝ ከጊዜ አንጻር ፈጠን ይያልኩኝ እንጂ ልታስተውሱ ያክል እናገርና ወደ ዛሬው ወደ ጴርጋሞን ቤተክርስቲያን አለፍ እንላለን። እንግዲህ ሰባቱ ቤተክርስቲያናት ኤፌሶን፣ ሰምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርድኔስ፣ ፊላዴልፊያ እና ሎዶቂያ ይባላሉ። በዚህ ምዕራፍ 1 2 እና 3 ውስጥ ነው ያለው። እንግዲህ ዮሐንስ ራእይ ስንል ራእዩን በሙሉ ለማየት ሳይሆን ምዕራፍ 1 2 3 ነው እያየን ያለ ነውና እና ዮሐንስ መልእክቱን ሲቀበል የነበረበት ቦታና ሁኔታ ባለፈው እንዳየ ነው። ፈጥሞ በሚባል ደሴት በእስር ላይ የነበረ የእስሩም ሁኔታ በከፍተኛ ስቃይ ውስጥ እንደነበረ አይተናል። በከፍተኛ ቁስል ሆኖ በከፍተኛ ድብደባ በከፍተኛ ስቃይ ውስጥ እያለ ግን እስር ቤት በደሴት ውስጥ እስር ላይ እንደነበረ ግን እድሜው ደግሞ ወደ 95 ሊሆን እንደሚችል በዛ ወቅት ተመልክተን ነበር እና ከሌሎቹ ደቀ መዛሙርት ወይ ሐዋርያት የቀረ በህይወት ያለ በዛ ሰዓት ራእዩን ሲቀበል ሌሎቹ ሁሉ አልፈው እሱ በህይወት ያለ ሰው እንደሆነ ሸምግሎ ማለት ነው ነበር ያየ ነው እና በታላቅ መከራ ውስጥ ቢሆንም እንኳን እርሱ ግን በቃሉ ላይ በምዕራፍ 1 ላይ ስንመለከት በጌታ ቀን በመንፈስ ነበርኩ ይላል። ምንም በመከራና በስቃይ በእስር ላይም ቢሆን ግን በመንፈስ ነበርኩ ይላል። ማለት ከጌታ ጋራ ህብረት እያደረገ ፌሎሺፕ እያደረገ የእርሱን ድምፅ እየሰማ ከጌታ ጋር እየተነጋገረ የነበረበት ሰዓት እንደሆነ እንረዳለን። ያ ማለትም ጌታ ኢየሱስን በራእይ በተለየ ክብር ውስጥ ሆኖ እንዳየው ይጠቅሳል። በራእይ ያየው ነበረ ጌታን፣ ቅድምም ያቬሎ እንዳነበበልን ማለት ነው። በክብሩ ውስጥ ደግሞ ሲገባ እንደ ሞተ ሰው ሆኖ እንደነበረ ይጠቅሳል፣ ቅድምም ተጠቅሶልናል። እና ያንን ሊቋቋመው ያልቻለውን ጌታ ኢየሱስን ዮሐንስ በቀደመው ዘመን የሚያቀው በአካል አብረው ሲንቀሳቀሱ ነው። ግን አሁን ሞትን አሸንፎ ከተነሳ በኋላ በራእይ ሲያየው ግን የተለየ ግርማ፣ የተለየ ሞገስ፣ የተለየ ነገር ሆኖ ነው ያየው እና ሊቋቋም አልቻለም። እንደ አብረው ወጥተው ገብተው በሶስት ዓመት ተኩል ገደማ ብዙ ነገር አድርገው ነበር። አሁን ግን በራእይ ሲያየው ፊቱ ሊቆም አልቻለም። ፊቱ ሊቆም አልቻለም። ከክብሩ የተነሳ ከሞገሱ የተነሳ በቃ ይሄ ደካማ የስጋ ኃይል ማንነት በዛ ክብር በተሞላ በኢየሱስ ፊት ሊቆም አልቻለም፣ ሊቋቋም አልቻለም። ስለዚህ ወደቀ። እነ ዳንኤልም በራእይ ውስጥ እንደዛ አይነት ገጠመኝ ነበራቸው። ያው እንደምታውቁት በራእይ መልአኩን እንኳን አይቶ ዳንኤልም እንደሱ አይነት ሁኔታ ነበረው እና ይሄ ደካማ የሆነ የሰው ስጋ የእግዚአብሔር ልዩ ክብር ሲገለጥ ሊቋቋም አይችልም ማለት ነው። በራእይ እንኳን በአካል በራእይ እንኳን ማለት ነው። በዚህ ክብር ውስጥ ሆኖ ነው መልእክቱን እንግዲህ የተቀበለው ከጌታ እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ደግሞ ለዮሐንስ ራእይ ለዮሐንስ ነው የሚለው ራእዩን። እና በዚህ ክብር ውስጥ ሆኖ ነው መልእክቱን የተቀበለው ለሰባቱ አብያተ ክርስቲያናት ያስተላለፈው መልእክት ማለት ነው። እና ዮሐንስ ጌታ ኢየሱስን ሲገልጠው በዚህ ሁኔታ ውስጥ ይያለ በራእይ ውስጥ ሆኖ ሳለ ሲገልጠው በጥቂቱ ትንሽ ተነቦልናል። እንዲህ ነው የምለው ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ አለ ጌታ ኢየሱስ። ማ ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እና በመቅረዞቹ መካከል የሰው ልጅ የሚመስል አየሁ ይለዋል። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር ይላል። እና እዚህ ቦታ ላይ ቅድምም ተብሎልናል ለመድገም ያክል ምንድን ነው እሱ የጌታ ኢየሱስ ክርስቶስ መላ ሰውነቱን በተለያየ እንትን ይገልጸዋል። አንደኛ ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። እዚህ ላይ የእግዚአብሔር ቃል ስትመለከቱ እንደ ነው እንጂ የሚለው እንደ ነው። ለመግለጥ እየተቸገረ ነው። እንደ በቃ በረዶ ታውቃላችሁ አይደለ? የበግ ጠጉር ታውቃላችሁ አይደለ? እንደ በግ ጠጉር አርጋችሁ አስቡ፣ እንደ በረዶ አርጋችሁ አስቡት ነው የሚለው እንጂ በረዶ ነው የበግ ጠጉር ነው ማለት አይደለም። እና በራእይ ስለሆነ እንትኑ በጣም ክብሩ ለየት ያለ ስለሆነ ለመግለጥ ስለሚያስቸግር ነው። እና አይኖቹ ደግሞ ይላል አይኖቹ እንደ እሳት ነበልባል ነበሩ ይላል። የሰው አይን እንደ እሳት ነበልባል ሲሆን እንግዲህ አስቡት። እና ዮሐንስ ተቸግሯል፣ ከክብሩ የተነሳ ለመግለጥ ተቸግሯል። እና ደግሞ እግሮቹ ይላል እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበር ይላል። ቀጥሎ ደግሞ ድምፁ ይላል ድምፁ የማየው ራእይ ይሄ በመቅረዙ መካከል የሚመላለሰው ሰው ድምፅ ያሰማል። ድምፁ እንደ ብዙ ውሃዎች ድምፅ ነበረ ይላል እንደ ብዙ ውሃዎች ድምፅ ነበር ይላል። በቀኝ እጁ ሰባት ከዋክብት ነበሩት። ከአፉ በሁለት ወገን የተሳለ ስለታም ሰይፍ ደግሞ ይወጣ ነበር ይላል። እንግዲህ ከአፍ በሁለት ወገን የተሳለ ሰይፍ ሲወጣ አስቡት። እንግዲህ ዮሐንስ ምን አይነት ራእይ እንደሚያይ ማሰብ ትችላለህ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። ደግሞ ፊቱን ሳየው ደግሞ በኃይል እንደ ፀሐይ ብቻ ሳይሆን በኃይል እንደሚበራ እንደ ፀሐይ ነበር። ከፍተኛ ብርሃን ይመጣል ከፊቱ ላይ ነው የሚለው። እና ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ቅድም ወንድማችን ያቬሎ በአዲስ ትርጉም ነው ያነበበልን፣ የተለያየ ሊመስል ይችላል፣ ግን ሀሳቡ አንድ ነው። ሞቼ ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ ማለት መቋቋም ሳይችል በወደቀ ጊዜ ቀኝ እጁን ጫነብኝ ነው የሚለው። እግዚአብሔር ስሙ ይባረክ። ቀኝ እጁን ጫነብኝና አነሳኝ ነው። ጌታ ስሙ ይባረክ። እንዲህ ነው ሲገልጠው የነበረው። ስለዚህ በዚህ መንገድ ጀምረን ነበረ። ለኤፌሶን መልእክት ሰጠ። በሁለተኛው ክፍል ያየ ነው። ለኤፌሶን አምስት ዋና ነገር ነበር ያየ ነው። ኤፌሶን የኤፌሶን መሪ መልአክ ይለዋል። መሪ ያለህበትን ሁኔታ አውቀዋለሁ ሲለው ነው ያየ ነው። እና ያለፈ እያደረገ ካለው ነገር የተነሳ ምስጋና መልእክት ሰጥቶት እንደነበር አይተናል። ግን ደግሞ የተግሳጽ መልእክት ሰጥቶታል። ምክንያቱም የቀደመውን ፍቅር ትተሃል ብሎ ገሶት ነበረ። ከዛ ሲያስጠነቅቀው ነው ንስሐ እንዲገባ ወደ ነበረው ወደ ቀደመው ነገር እንዲመለስ ደግሞ ሲያስጠነቅቀው፣ ቀጥሎ ደግሞ ሲያበረታታው እንመለከታለን። ሰምርኔስም እንደዚሁን ያየ ነው። እርሱ ያለበትን መከራውንና ድህነትህን አውቀዋለሁ ግን ባለጠጋነ ሲለውና ያለን አውቃለሁ እና ብዙ ጊዜ እኛ እግዚአብሔር ያለንበትን መንገድ ሁኔታ የማያቂ መስለናል ግን ለሁሉም ለሰባቱም ቤተክርስቲያን ተመሳሳይ ሁኔታ የመጀመሪያ መልእክት ሲሰጣቸውና ያለ ያም ደግሞ ያሉበትን ሁኔታ ያውቃል በምን ሁኔታ ውስጥ ይያለፉ እንዳሉ ማያቀው ነገር የለም ከርሱ የተሰወረ ነገር የለም በቲዮሪ ደረጃ እናውቀዋለን እኛም ግን አንዳንድ ሁኔታ ውስጥ ስናገባ አንዳንድ የማን በቃ ማያቀይ መስለናል ጌታ ግን ይሄን ነገር ጠንቅቀን እንድናውቅ ነው በሁኔታ እንዳንለካው አምላካችንን ከሁኔታ ጋር እንዳናያይዘው በምንም ሁኔታ ውስጥ እንለፍ እርሱ ያውቀዋል እኛም እናልፈበት ሌሎች ሰዎች ላያውቁ ይችላሉ የቅርብ ምንላቸው ሰዎች ላያውቁ ይችላሉ ጌታ ግን ያውቃል ግን ለእያንዳንዱ ቤተክርስቲያን የሚያልፉበትን ነገር እንደሚያውቅ ነበር የሚነግራቸውና የማብረታቻ መልእክት ሊሰጣቸው ነበር ታማኝ ሆነው እንዲጨርሱ ሲመክራቸው አይተናል ሲያስጠነቅቃቸው አይተናል ዛሬ የምናየው እንዳልኳችሁ ክፍል 4 ለጴርጋሞን ነው የተሰጠው መልእክት ነው የምናየው እግዚአብሔር የተመሰገነ ይሁን ያጭር ጸሎት እንጸልይ Hallelujah. 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 ጌታ ሆይ እናመሰግናለን አምላካችን ሆይ እናከብራለን ከፍ ከፍ እናረጋለን ዘመን የማይሽሩ ዘመን የማይለውጥ ያው ይሆን ዘላለማዊ ይሆን ከአምላካችን ተመስገን ከፍ ከፍ በል ክብር ምስጋና ታላቅነት ሁሉ ለስሙ ይሁን ደግሞ ጌታ ሆይ እንደ ተስፋ ቃል በመካከላችን ስላለህ እናመሰግናለን ተመስገን ከፍ ከፍ በል እኔንም ወንድሞቼንም እህቶቼንም ዛሬም ደግሞ እንድትባርከን በቃል እንድትናገረን እግዚአብሔር እንድትዳስሰን በኢየሱስ ክርስቶስ ስም እንጸልያለን ጌታ ሆይ አንተ በዚህ ስፍራ አለ ሃሌሉያ እናመሰግናለን ሃሌሉያ ተመስገን ተባረክ የዘላለም አምላክ ቅዱስ እግዚአብሔር ከፍ ከፍ በል በያው ልጅ በኢየሱስ ክርስቶስ ክብር ስም አሜን አሜን ምዕራፍ 2 ቁጥር 12 17 አነባለሁ ምዕራፍ 2 ቁጥር 12 17 ዮሐንስ ራእይ በጴርጋሞንም ወዳለ ወደ ቤተ ክርስቲያን መልአክ እንዲህ ብለ ጻፈ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ስሜንም ትጠብቃለህ ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበልአምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደ እነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ አለዚያ ፈጥኜ እመጣብሃለሁ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ድል ለነሳው ከተሰወረ መና ሰጠዋለሁ ነጭ ድንጋይንም እሰጠዋለሁ በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ተጽፏል ይላል እግዚአብሔር ቃል። ጴርጋሞን ዮሐንስ ራእይ ወደ ጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ በሚለውን ያነበብ ነው እግዚአብሔር የተመሰገነ ይሁን። ጴርጋሞን የሮም ግዛት በሆነው የእስያ ዋና ከተማ ነበረች። የሮም ግዛት በሆነው የእስያ ዋና ከተማ ነበረች። ስለዚህ በዛ ከተማ ውስጥ የሮም ገዢዎች ይኖሩባት ነበር። ገዢዎች አሉ በዛ በጴርጋሞን ውስጥ እና ገዢውም ሰዎች በሞት ለመቅጣት ስልጣን ነበረው። ይኸውም በሰይፍ የመቅጣት ስልጣን ነበረው። በዛች ከተማ በዛች ጴርጋሞን በተባለች ከተማ ውስጥ ለአውግስጦስ ቄሳር መቅደስ ተሰርቶ ነበረ። በዛች ከተማ ላይ መቅደስ አለ። የቄሳሩ መቅደስ ነው። ሰዎች በዛ እንደ አምላክ ያዩ ያመልኩታል ማለት ነው። ይሰግዳሉ ማለት ነው። የሮም መንግስት የማዕረግ ስም ነው ቄሳር እና በዛ ጊዜ የአውግስጦስ ቄሳር መቅደስ አሰርቶ ነበር ማለት ነው በዛች ከተማ። እና የሃይማኖታቸው ምልክት እባብ ነበረ። ታሪክ እንደሚናገር የሃይማኖታቸው ምልክት በዛች በከተማው ጴርጋሞን በመትባል ከተማው ውስጥ በነበረበት ዘመን ማለት ነው። ሐዋርያው ጳውሎስ በኤፌሶን በነበረበት ጊዜ ቤተክርስቲያን ጴርጋሞን እንደተጀመረ ይገመታል። ምክንያቱም በኤፌሶን ለሁለት ዓመት ተቀምጦ ነበርና መጽሐፍ ቅዱስ ሐዋርያት 19:10 ላይ ስንመለከት ሁለት ዓመት ተቀምጦ ሲያገለግል ነበርና በዛው አቅራቢያ ስለሆነች ጴርጋሞን ለኤፌሶን ስለዚህ እቺ ቤተ በጴርጋሞን ያሉ ቅዱሳን ወይም ደግሞ ቤተክርስቲያን የተጀመረችው ሐዋርያው ጳውሎስ በኤፌሶን በተቀመጠበት ዘመን እንደሆነ ይገመታል ማለት ነው። ሐዋርያት 19:10 ላይ ስናነብ ምን ይላል መሰላችሁ? በሲያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ ሁለት ዓመት ያክል እንዲሆነ ይላል። እንዲሆን ሆነ ይቅርታ እንዴ ሐዋርያው ጳውሎስ አንዴ ቃሉን እዛው መጽሐፍ ቅዱስ ጋር ሄጄ ላንብበው። እዚህ ጋር የተጻፈው ተሳስተው ሊሆን ይችላል። 19:10 ላይ ሐዋርያት 19:10 ላይ አንድ ነው። በሲያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ ሁለት ዓመት ያክል እንዲሆነ ይላል። ማለት በዛ ሁለት ዓመት መቀመጡን ነው የሚያስረዳ መጽሐፍ ቅዱሱ። በዛ ወቅት ነው እንግዲህ ይህች ቤተ ክርስቲያን የተጀመረችው፣ ቅዱሳን መሰብሰብ የጀመሩት፣ ማምለክ የጀመሩት በዛ ከተማ ውስጥ ሲኖሩ አማኞች በከባድ ስደትና መከራ ውስጥ ነበሩ። ከዚህ ታሪክ እንደምንረዳው እግዚአብሔር ይመስገን ጌታ ኢየሱስ ራሱን የገለጠበት መንገድ ለዚች ለጴርጋሞን ቤተ ክርስቲያን መልእክተኛ ወይም አገልጋይ ወይም መሪ ጌታ ኢየሱስ ለእያንዳንዱ ቤተ ክርስቲያን ራሱን የሚገልጥበት መንገድ የተለያየ ነው። በአንድ መንገድ አይደለም የሚገልጠው። እዚህ ጋር ቃሉን ስትመለከቱ ለየት ባለ መንገድ ነው። እናንብበው 2:12 ላይ መግቢያው እንደዚህ ነው የሚለው፣ በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይልና በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል ነው የሚለው። ጌታ ኢየሱስ እንዲህ ይላል ሳይሆን በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል ነው የሚለው ቃሉ። አጻጻፉ የሚገርም ነው የሚገርም ነው። በቀጥታ ይሄ የጴርጋሞን መሪ መልእክቱ ሲደርሰው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንዲያስብ የፈለገው ነገር አለ። በሁለት በኩል በሁለት ወገን የተሳለ ሰይፍ ያለው እንዲህ ይላል ነው የሚለው። ምክንያቱም በዛች ከተማ ላይ ያው ምንባቡን እንዳነበብን የሰይጣን ዙፋን ባለበት ተብሎ ተጽፏል። ጴርጋሞን ከተማ ውስጥ ጌታ ኢየሱስ ክርስቶስ መልእክቱን ሲሰጣቸው የሰይጣን ዙፋን ያለበት ብሎ ነው የሚናገረው። ስለ ከተማይቷ ሲናገር ግድ የለም ምንም ችግር የለም። እኛ ሐሳባችን ረዚን ሰብስብ እግዚአብሔር ይመስገን። የሰይጣን ዙፋን ያለበት ተብላ ተጠቀሰች ነች ጴርጋሞን። ስለዚህ ጌታ ኢየሱስ ክርስቶስ ስለዚህ ምንድነው ያለው? የሰይጣን ዙፋን ያለበት ነው። ጴርጋሞን ውስጥ የሮም ገዦች የሚኖሩባት ከተማ ነች። የአውግስጦስ ቄሳር መቅደስ ያለበት ከተማ ነች። በዛ ከተማ ላይ ሌላ አምልኮ አይቀበሉም። መመለክ ያለበት ቄሳር ነው። ሌላ አምልኮ አይቀበሉም። ስለዚህ ሌላ አምልኮት የሚያመጣ ሰው በዛ በሰይፍ ይገደላል፣ ይሞታል። ጌታ ኢየሱስ ክርስቶስ ደግሞ ምንድን ነው የሚለው? በሁለት ወገን የተሳለ ሰይፍ ያለው እንዲህ ይላል ነው ያለው። ዝም ብላችሁ ይህን አባባሉ እንድታስቡ ትፈልጋለሁ። ደግሜ ለማለት ለምን እንደዚህ ማለት አስፈለገው ነው? የጴርጋሞን መሪ ዮሐንስ መልእክቱን ሲያስተላልፍ የጴርጋሞን መሪ ጌታ ኢየሱስ ክርስቶስ እንዲህ ይላል ሳይሆን ያለው በሁለት ወገን የተሳለ ሰይፍ ያለው እንዲህ ይልሃል ነው ያለው። እንዲህ ይልሃል ምን? በሁለት ወገን የተሳለ ሰይፍ ያለው እንዲህ ይልሃል፣ እንዲህ ይልሃል። ስለዚህ አውቶማቲካሊ የጴርጋሞን መሪ ማሰብ ያለበት በሁለት ወገን የተሳለ ሰይፍ ያለው ብሎ ማሰብ አለበት። ለምን እንደዚህ አድሬስ ተደረገ ነው? ለምን ይሄ ስም ተሰጠ ነው? ለምን የናዝሬቱ ኢየሱስ አልተባለም? ለምን የእግዚአብሔር ልጅ አልተባለም? ግን የተባለው በሁለት ወገን የተሳለ ሰይፍ ያለው ያለው። ቅድም እንደተናገርነው ስለ ጴርጋሞን ስናወራ በዛ ከተማ ውስጥ ያሉት ቅዱሳኖች በዛ ካለው ከገዢዎቹ የተነሳ ከመቅደሱ የተነሳ መከራቸው እጅግ ብዙ ነበር። ጌታ ኢየሱስ ክርስቶስ በሰይጣን ዙፋን ያለበት እንደማለቱ መጠን ሰይጣን የበለጠ ዛጋ ያሉትን ቅዱሳን እጅግ ብዙ መከራ ያመጣባቸዋል። ሌሎቹ ጋር ሄዶ ነው የሚደርሰው እንግዲህ እዚህ ጋር ያሉትንማ የበለጠ ያሰቃያቸው ነበር። እና ምንድነው ጌታ እነዚህ እንዳልኳችሁ ሌላ አምላክ ኢየሱስን ነው ምናመልከው ሲሉ ይገላቸው ነበር እስከ መግደል። ምክንያቱም አንቲጳስ የሚባለው በተገደለበት ዘመን እንኳን ብሎ ተናግሯል የተገደለ አለ እሱ በሰይፍ ተገሏል። ግን ጌታ ኢየሱስ ክርስቶስ ምን አለ መሰለኝ? በሁለት በኩል በሁለት ወገን የተሳለ ሰይፍ ያለው ነው የሚያናግረ። ስጋን ብቻ መግደል ሳይሆን ሰይጣን ጌታ ኢየሱስ ክርስቶስን አመለካችሁ ብሎ ሊገላችሁ ይችላል። መከራ አብዝቶባችሁ እስከ መግደል ሊያደርሳችሁ ይችላል። ያን ያክል መከራ ልትቀበሉ ትችላላችሁ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ግን ስጋንም በስጋም ላይ ስልጣን አለው በነፍስም ላይ ስልጣን አለው። ጌታ ኢየሱስ ክርስቶስ አንድ ጊዜ ወንጌል ላይ ምን አለ መሰላችሁ? ማቴዎስ ወንጌል ላይ እንዲህ አለ። ማቴዎስ ወንጌል ምዕራፍ 10 28 ላይ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ እንዲህ ብሏል ጌታ ኢየሱስ። ስጋንም የሚገድሉትን ሊገሉ ይችላሉ አለ። መከራ አብዝተው ከእስር ከግርፋት ከሌላም ስቃይ አልፈው ስጋን ሊገሉ ይችላሉ አለ። ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ምን በሉ ፍሩ። በሁለት ወገን ሰይፍ አለው በስጋም ላይ በነፍስም ላይ ጌታ እግዚአብሔር ስልጣን አለው፣ እርሱን ፍሩት። ነፍሳችሁ ስጋችሁን ልታድኑት ትችላላችሁ። ከዚህ ተነሳ ጌታን ልትከዱ ትችላላችሁ። ነፍሳችሁን ግን እንዴት ታድኗታላችሁ? ያለ ጌታ ነፍሳችሁን ማትረፍ አትችሉም ነው ጌታ ኢየሱስ ክርስቶስ የሚላችሁ። በሁለት ወገን ስለት የተሳለ ሰይፍ ያለው እንዲህ ይልሃል ነው የሚለው። እንዲህ ይልሃል ያሉበትን ሁኔታ ስላየ ነው ያሉበት። ስለ ወደ እያንዳንዱ ቤተ ክርስቲያን መልእክት ሲልክ የተለያየ ባህሪ አለው። እግዚአብሔር አምላካችን ስሙ የተባረከ። ስለዚህ ራሱን የገለጠበት መንገድ በዚህ ነው። በሁለት ወገን የተሳለ ሰይፍ ያለው እንዲህ ይልሃል። ሌላው የምናየው ሁሉን አዋቂ መሆኑን አሁንም ለዚች ቤተ ክርስቲያን መሪ ይገልጥለታል። ብየዋለው ልድገመው፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ነው ያለው። አውቃለሁ፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። እንደተነጋገርን የሮም ገዦች የሚኖሩበት ስፍራ ነው ያ ቦታ። የሰይጣን ዙፋን ሲል በአጠቃላይ የእግዚአብሔር ሐሳብ ተቃራኒ ሐሳብ ያለው የክርስቶስን መንገድ የሚቃረን ሐሳብ ያላቸው እሱ መመለክ ይፈልጋል። ሌላ ማንም እንዲመለክ አይፈልግም። ስለዚህ ሌላ አምላክ ተብሎ የሚጠራ አይፈልግም። መቅደስ ያሰራው ለዚህ ነው። ስለዚህ በዛ እጅግ ትልቅ መከራን ያደርስባቸው ነበረ። ሌሎች ሩቅ ቦታ ድረስ እየሄደ ይቃወማል፣ ያሳድዳል፣ ያጠፋል። የጴርጋሞን አማኞች ግን እዛው አጠገቡ ናቸው። እዛው አጠገቡ ስለሆኑ ምናልባት ጌታ አያይንም እንዴ እያሉ ጴርጋሞኖች ይጨነቁ ይሆናል። ይህን ሁሉ ስቃይ ውስጥ ስገባ ወንድማችን ሲገደል በሰይፍ ሲሞት ጌታ አያይንም እንዴ? አያለሁ ነው ያላቸው። በቃ አውቃለሁ ነው ያለው። እግዚአብሔር ስሙ ይባረክ፣ አሜን። ስለዚህ በምንም ሁኔታ ውስጥ ብናልፍ የእኛ ችግር ከሌላዎች ችግር ሁሉ የጠነከረ ቢመስለንም ጌታ ያውቃል፣ ለምን እንዳስቀመጠን ያውቃል። እዛ አካባቢ ላይ ሌላው ለጴርጋሞን ቤተክርስቲያን መሪ ምስጋና ሲሰጠው ነው የምናየው። ቀጥሎ እንዲህ ነው የሚለው፣ ስሜን ተጠብቃለህ ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲፓስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። መዝሙረ ዳዊት 91 ላይ ምን ይላል? በእኔ ተማምኗልና ስሜን አውቋልና እግዚአብሔር ይመስገን ስሜንም ተጠብቃለህ ይላል። በዚህ አይነት መከራ ውስጥ ብታልፍ በሰይጣን ዙፋን ባለበት ከተማ ውስጥ ብትኖርም እንኳን ስሜን ጠብቀሃል። ምንም ያክል መከራ ደርሶ እንኳን ካጠገብ የገዛ ወንድም ተገሎ እንኳን በሰይፍ ተገሎ ስሜን አልካድክም። ይሄንን አይቻለሁ ነው የሚለው። ይሄን አይቻለሁ ሲያመሰግነው ነው የምናየው። እግዚአብሔር የተመሰገነ ይሁን። ያል ጌታ ዋጋ ምን ከፍለው ነው ያል? ሰዎች ማንንም ሊያዩ ይችላል፣ ማንንም ላያቅ ይችላል፣ ማንንም ላይቆጥረው ይችላል። ማንም ምንም ቁም ነገር ያደረገ ላይመስለው ይችላል። እግዚአብሔር ግን ያያል። እግዚአብሔር ስሙ ይባረክ። አሜን። በቃ ነገራችን ከጌታ ጋር ሆኖ ዝም ብለን ከእርሱ ጋር በተጣበቀ መንገድ ስንል ስሜን ትጠብቃለህ፣ ጠብቀሃል፣ ስሜን አውቀሃል፣ በቃ አልካድክም። ለተቀበሉት በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ በመከራም ጊዜ ይህንን ስም አልጣልከውም፣ በችግር ጊዜ አልጣልከውም፣ በመናቅ ጊዜ አልጣልከውም፣ ስደት ቢጠነክር ግድያ ድረስ ቢመጡብህ አልጣልክም። ይህን ስም ኢየሱስ ያድናል ብለሃል። በስሙ ያመነ ይድናል ብለሃል። ይህንን አይቻለሁ ነው የሚለው። ይህን አይቼዋለሁ እያለ ያመሰግናል። ምክንያቱም ሊቀ ካህናችን እኮ እንደኛ መከራ የተቀበለ ነው፣ እንደኛ የተፈተነ ነው። ሰዎች ወይም ወንድሞቹ እህቶቹ የሚያልፉበትን ነገር ያውቀዋል። ህመማችንን ይካፈላል። እግዚአብሔር ስሙ የተባረከ አሜን። ስለዚህ በመከራ ውስጥ እያለፍክ፣ በአስጨናቂ ሁኔታ ውስጥ እያለፍክ ስሜን ጠብቀሃል። ኢየሱስ ክርስቶስ ጌታ ነው ብለሃል። በቃ አገር ሁሉ ቢክድ አንተ ኢየሱስ ክርስቶስ ጌታ ነው ብለሃል። አገር ሁሉ ቢያመጽ ምንድን ነው ቅድስና ጽድቅ ምንድን ነው ቢል አንተ ግን ኢየሱስ ክርስቶስን መስማት መታዘዝ እኔ ደቀ መዛሙርቱ ነኝ ብላ ይህን አይቻለሁ። ምስጋና ነው። እግዚአብሔር የተመሰገነ አሜና። ጌታ ያያል፣ ያውቃል። በምናልፍበት ነገር ውስጥ ያያል። እያንዳንዳችንን እንቅስቃሴ ያያል። በቃ ምንም ነገር የሌለ ሊመስለን ይችላል። ምንም ነገር የሌለ ግን ጌታ ያያል። እግዚአብሔር የተመሰገነ። ስለዚህ ለጴርጋሞን ይሄ የሰይጣን ዙፋን ባለበት ከተማ ውስጥ እየኖርክ ጌታን ታመልካለ፣ ጌታን ትከተላለ፣ ወንጌል ብለህ ትመሰክራለ። አይቻለሁ። ሁሉ ሲንቅህ ሁሉ አንተ ዝም ብለህ ቀጥልሃል፣ ጌታ እያልክ ቀጥልሃል። አይቼዋለሁ ነው የሚለው። ጌታ ይመስገን። ሃሌሉያ። ያልታያችሁ እንዳይመስላችሁ ታይታችኋል። እግዚአብሔር ስሙ የተባረከ። በእናንተ ዘንድ የተገደለው የታመነው ምስክሬ ታማኝ ምስክር የነበረ አለ፣ ተገሏል። አንቲፓስ ይባላል። ታማኝ የሆነ የተሰጠውን አደራ የሚጠብቅ ወንጌልን መስክር ተብሏል። እሱ ይመሰክራል። ሰይጣን ዙፋን ባለበት ከተማ ተገደለ በሰይፍ። በዚህ አስፈሪ ጊዜ እንኳን አንተ ሃይማኖቴን አልካድክም። በዚህ አስፈሪ ሰዓት እንኳን አንቲፓስ ካለፈ በኋላ ሁሉ ጌታ እያነሳው ለሌሎች ምስክር አድርጎ ይናገረዋል። አንቲፓስን ታቁታላችሁ ብሎ ይነግራቸዋል። እሱ እኮ ታማኝ ምስክሬ ነው። እኛ ስናልፍ ምንድን ነው ጥለን የምናልፈው? ምን አረጉ ተብለን እናልፋለን? መስዋዕት ሆኗል፣ እሱ ተገሏል። ግን ጌታ ያነሰዋል ለቅዱሳን። ጌታ ኢየሱስ ክርስቶስ አንቲፓስን ታቁታላችሁ ይላቸዋል። ታማኝ ምስክሬ ነው፣ ታማኝ ባሪያዬ ነው እያለ ይነግራቸዋል። ለትምህርት ያነሳል። አንዳንድ ሰው የእኛስ ምን ይሆን የሚነሳው ካለፍ በኋላ? ጉድፈላ። ጌታ ይርዳን። አሜን ነው። ጌታ ይርዳን ያግዘን። በቃ ጌታ ይርዳን ያግዘን። ሃሌሉያ። አዎ መገደልም አለ፣ መሞትም አለ። ይህ ጌታ የአምላካችን ስሙ ይባረክ። ለጴርጋሞን ቤተ ክርስቲያን መሪ የተሰጠው ተግሳጽ ደግሞ አለ። መለስ ብሎ ዳሩ ግን አለው፣ ቁጥር 14 ላይ ዳሩ ግን አልካድክም፣ አዎ ስሜን ጠብቀሃል፣ አዎ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበልዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምናቅፍብ ነገር አለኝ። ከስተት ትምህርት የተነሳ አንተም ደግሞ ችላ ስላልክ ዝም ስላልክ ያንን የስተት ትምህርት ይሄስ ትምህርት ደግሞ የበልዓም ትምህርት ተብሎ ተጠራ። የበልዓም ባላቅን ያስተማረው ምሳሌ ተደርጎ ልክ ያንን ትምህርት የሚከተሉ አሉ። በየት ውጭ አይደለም እዚሁ አንተ መንጋ መሃል አንተ ህዝብ መካከል አሉ ነው የሚለው። እና ይሄንን ታሪክ የግድ ወደ ዘሁልቁ 25 ሄደን ማየት አለብን። ምክንያቱም በልዓም እና ባላቅ ማለት እዛ ጋር ያለ ታሪክ ነው። ከዛ ታሪክ ጋር የተመሳሰለ ነገር የተፈጸመ አለ በአዲስ ኪዳን። ይሄ ስተት ትምህርት ሁላችንም በልዓምን እናቃለን። በልዓም ከእስራኤል ከግብጽ ምድር የወጣውን እስራኤልን ህዝብ በዘሁልቁ 21 22 23 24 ድረስ ታያላችሁ። ያንን ታሪክ ታዩታላችሁ። እና የተሻገረ ኢያሪኮን አልፈው ከመጡ በኋላ በሙአብ ምድር መሬት ላይ ሰፈሩ ይላል። እና ፈራ ባላቅ አይቶ ፈራ። ይሄ ህዝብ ታላቅ ህዝብ ነው። ዝናውን ሰምቷል። ፈራ፣ ደነገጠ። ይሄን ህዝብ ልቋቋመው አልችልም። ብዛታቸው ዝናቸው ያስፈራል። ከግብጽ ምድር ነው የግብጽን ጦር አሸንፈው የመጡ ናቸው። ፈራ። ከዚህ የተነሳ ይሄንን በልዓምን አንተ ረገምከው ይረገማል፣ አንተ ባረከው ይባረካልና ናና ባክ ይሄንን ህዝብ እርገምልኝ። ታላቅ ህዝብ መጥቶብኛል፣ ልቋቋመው አልችልም፣ ልገጥመው አልችልም በጦር አንተ እርገምልኝ ሲለው እንመለከታለን። ምዕራፍ 22 ላይ ዘውልቁ 22 ላይ ከዛ በኋላ ይሄ ሰው በርግጥም እግዚአብሔርን የሚሰማ ነው፣ እግዚአብሔርን የሚናገረው ሰው ነው። እና ሄደ ጋበዘ። ከዛ በኋላ እደሩ አላቸው። የጋበዘ የባላቅ ላካቸው ነው። እንግዶቹ መጡ፣ ቤቱ ቀረቡ፣ ይህንን መልእክት አደረሱ፣ ስጦታም አቀረቡለት። እግዚአብሔር የሚናገረኝን እናገራለሁ፣ የሚናገረኝን ሰምቼ እነግራችኋለሁ፣ እስኪናገረኝ ድረስ እስክጠይቅ እስካጣራ እዚሁ ቆዩ አላቸው። በሌሊት እግዚአብሔር እነዚህ ሰዎች እነማን ናቸው አለ። በልዓምን ጠየቀው፣ እነዚህ ሰዎች ከየት መጡ እነማንስ ናቸው? ነገረው በልዓም፣ ባላቅ የላካቸው ናቸው። እስራኤልን ህዝብ እርገምልኝ አለ። ይሄ ህዝብ የተባረከ ነውና አትረግመውም። ተመለሱ፣ ወደ መጣችሁበት ቦታ ተመለሱ በላቸው አለ። በንጋታው ነው የሚለው እግዚአብሔር ቃል። ያንን መጽሐፍ ሰፊ ቦታ ስለሆነ ምዕራፉን መነግራችሁ ማስታውሳችሁ እና ከእናንተ ጋር መሄድ አልችልም፣ ተመለሱ፣ ለመርገም መሄድ አልችልም፣ እግዚአብሔር አትረግምም ብሎኛል አለ። ሰምቷል። ዝም ብለው ስታዩት የእግዚአብሔርን ቃል ይሄ ሰው ሰምቷል። በቃ ተነጋግረዋል። እግዚአብሔርም ጠይቆታል መልሷል። ተነጋግረዋል እግዚአብሔርና በልዓም። ነገር ግን ባላቅ እንደገና የተከበሩ ሰዎችንና ሌላ ብዙ ብዙ ስጦታ አሲሶ ላከ። እንደገና እባክህ ምንም ነገር አይከልክል ለመምጣት፣ የኔን ሀሳብ ለመስማት ምንም ነገር አይገድብ አይከልክል፣ ና እባክህ ተቸግሬያለሁ እና እርዳኝ። መጡ እነዚህ ሰዎች አሁንም ቀረቡ። የቤቱን ሁሉ ሀብት ባላቅ ቢሰጠኝ እኔ ይህን ነገር አልሰማም አለ። የምትሉትን ነገር አላደርግም፣ ባላቅ የሚለውን ነገር አላደርግም አለ። እና በልዓም ተናገረ። ግን ቆዩ አለ። ደግሞ እንደገና ግን ቆዩ፣ እግዚአብሔር ጠይቀዋለሁ አለ። ኦልሬዲ ጠይቆት ተመልሶለታል። ግን እንደገና አጓጓው። የጓጋ ይመስላል። ትልልቅ የተከበሩ ሰዎች ናቸው የመጡት። የመጣው ስጦታ ብዛቱ ደግሞ ልቦ የተከፈለ ሰው ይመስላል። ለስጦታው ይጓጓ ሰው ይመስላል። አስቀድሞ የነበረውን ታሪክ ስንመለከት ግን የእግዚአብሔርን ድምፅ የሚሰማ ከእግዚአብሔር ጋር የሚነጋገር ሰው ነበር። በማግስቱ እነዚህ ሰዎች ጋር ሂድ፣ እኔ ግን የምናገርን ብቻ ነው የምትናገረው አለው እግዚአብሔር። ደስ ያለው ይመስላል። ስጦታው እንትኑ የተፈቀደለት ይመስለው ይመስለኛል፣ ዝም ብዬ ሳስበው። ግን ጉዞ ከጀመረ በኋላ እግዚአብሔር ተቆጣ ይላል። እግዚአብሔር ተቆጣ። ታሪኩ እንደምታስታውሱት በአህያይቷ ላይ ተቀምጦ ሲሄድ ከፊቱ ምን መጣ? ሰይፍ ያዘ መልአክ ከፊቱ ቆሟል።
አያይቷ ታየዋለች እንትኑ ሰይፉንና መልአኩን በላአም ግን አይታየውም ግራም ያጋባ ነገር ይሄ በፊት እግዚአብሔርን ድምጽ የሚሰማ ከእግዚአብሔር ጋር የሚነጋገር አሁን ነገር ተገላበጠና አያይቷ መልአኩን ታያለች ሰይፉን ታያለች በላአም አይታየውም አያይቷ ቀጣለች ታሪኩ እንደሚነግር ቀጣለች ክትራለች በቃ ሰይፉ ፈራች በሰይፉ እንዳጠፋ ፈራች ምክንያቱም ይሄ ቆሞ ኖርማል ሀያ ላይ ተቀመጠ ምናምን ሰው አይደለም ዝም ብሎ የቆመ ሰው አይደለም የምታየው ክብር አለ የሚታያት እና ይሄ የሚያጠፋ ነው መሄድ ፈራች ይሄ ደግሞ ይቀጠቅጣታል በላአም ይቀጠቅጣታል ሲቀጠቅጣት አትሄጂም እያለ ሲቀጠቅጣት መጨረሻ ላይ አፍ ከፍታ መናገር ጀመረች ታናግረው ጀመረ መናገር ጀመረ ሚገርም ታሪክ ነው እየተቆጣ መልስ ስትመልስለት እስከ ዛሬ ድረስ እንደዚህ አስቸግረው ያቃለው አያ እንደዚህ ቢላችሁ እናንተ እንበል በሞድ ወደ ሞደርን እናርጋውና መኪናችሁ ቢያናግራችሁ ብላችኋስ እንዴ አደነግጡ መኪናውስ ፈንታ ታረጉ ዘላችሁ አትወጡም ከመኪናው ላይ ወይ ምንድን ነው የተፈጠረው ብላችሁ እንዴ እኔ በላአም ምን ነካው አይደነግጣም ተመላለሰ ዛ ታሪኩን እንደምታቆ ተመላለሰ ምንልስ እንዴ ያለ እየተቆጣ እንደም አው ይያለ ልክ ሰው እንደሚያናግር ደበደበ መልሶ መጨረሻ ላይ አይኑ ተከፈተ አይደለም የሚገርማችሁ ነገር ሄደ ሁሉ ነገር አለቀና ሄደ ከበላአ ጋር ተገናኘ እርገምልኝ አለው ቆመ ለመርገም ሲጀምር አፉ ይቀየርና በረከት ነው ይባርካቸው በረከት ነው ይባል ና ቆይ እዚህ ቦታ አይደለም እንዴት ትባርካቸው አለ እርገምልኝ ብል ና ቆይ እዚህ ጋር ነው ወንደም ትረግማቸው ብሎ ይቀይራል አሁንም እርግማን ሳይሆን ባርካቸው ተበሳጨ ባላቅ እርገምልኝ ብል ትባርክ አሁንም ና ቆይ መጨረሻ ብሎ እንደገና አግባብቶት እርገም ነው ያልኩ እርገም ዝም ብለ አሁንም እግዚአብሔር አፉን እየቀየረ ባርካቸው መጨረሻ ላይ እግዚአብሔር መንፈስ መጥቶ እንደውም ብዙ ትንቢት ተናገረ። ይሄ አይኑ የተከፈተለት ይያለ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይያለ ብዙ ነገር መናገር ጀመረ። ይሄ ምዕራፍ 24 ላይ ይሄ ታሪክ ያልቃል። እንደዚህ ብሎ በዚህ መንገድ አልሰራም ሰይጣን አልተሳካለ እግዚአብሔርን ህዝብ በዚህ በኃይል ለማጥቃት አልተሳካለት። የሚገርመው ግን በሌላ ነገር ነው ያገኛቸው እስራኤልን። በላአም አግባብቶ ባላቅን አስተማረው ከዛ በኋላ እስራኤል የሚሸነፈው በኃይል አይደለም በጉልበት አይደለም በጦርነት አይደለም እስራኤልን ኃጢአት እንዲሰራ ካደረከው እግዚአብሔር ራሱ በእስራኤል ህዝብ ላይ ይነሳል ከዛ በቃ ባላቅም የበላአምም ህዝብ መዋጋት ማያስፈልገው ማለት ነው ሰይጣን ምን ማረጋ ያስፈልገው የእግዚአብሔርን ህዝብ ብቻ ማሳት ነው እግዚአብሔር የማይወደውን ነገር እንዲያደርጉ ማነሳሳት ነው። ስለዚህ ያስተማራቸው ምንድነው? ሰፈሩበት ቦታ ላይ የበላአም የሞአብ ህዝብ ባላቅ የሞአብ ህዝብ ንጉስ ነው አለቃ ነው እና የሞአብ ሴቶች የእስራኤል ወንዶች ጋር ሄደው እንዲያመነዝሩ ትምህርትን አስተማረ። ከዛ በኋላ ደግሞ ጣዖቶቻቸውን እንዲያመልኩ አስተማረ። ምራፍ 25 ላይ የምታገኙት ታሪክ ይሄን ነው። ምራፍ 25 እናንብብሽ ዘኍልቍ 25 ነው። ሐሳቡ እንዲያያዝልን ወደ ኋላ ይወሰድኳችሁ። ዘኍልቍ 25 እስራኤል በሰጢም ተቀመጡ ህዝቡም ከሞአብ ልጆች ጋር ያመነዝሩ ጀመር ህዝቡንም ወደ አምላኮቻቸው መስዋዕት ጠሩ ህዝቡም በሉ ወደ አምላኮቻቸውም ሰገዱ እስራኤልም በኤል ፌጎርን ተከተለ የእግዚአብሔርም ቁጣ በእስራኤል ላይ ምን አረጋ ነደደ እግዚአብሔርም ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የህዝቡን አለቆች ሁሉ ወስደ በጽሐዩ ፊት ወደ እግዚአብሔር ስቀላቸው አለው ሙሴም የእስራኤልን ዳኞች እናንተ ሁሉ በኤልፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቹ
አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማኅበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። እንደዚህ የሚያስደነግጥ ነገር ነው የተፈጸመው። በመቅሰፍትም የሞተው 24,000 ነበረ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅንዓቴ በመካከላቸው ቀንቷልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤል ልጆች በቅንዓቴ አላጠፋሁም። ስለዚህ እነሆ የሰላሜን ቃል ኪዳን እሰጠዋለሁ። ለአምላኩም ቀንቷልና ለእስራኤልም ልጆች አስተሰርዮአልና ለእርሱ ከእርሱም በኋላ ለዘሩ ለዘላለም ክህነት ቃል ኪዳን ይሆንለታል ብሎ ሲናገር እንመለከታለን። እዛ ቦታ ላይ ባላቅን ያስተማረ ተብሎ በዮሐንስ ራእይ ላይ የተጻፈው ነገር የምናገኘው ነገር ይሄ ነው። ባላቅን ያስተማረ በለዓም ያንን ትምህርት የሚከተሉ በጴርጋሞንም አሉ። እግዚአብሔር ያላዘዘውን እግዚአብሔር የሚጠላውን ነገር ሰዎች እንዲያደርጉ የሚመክር መንፈስ፣ የሚያነሳሳ መንፈስ፣ ምን አለበት የሚል መንፈስ ማለት ነው። እግዚአብሔር የሚጠላውን ጣዖትን ማምለክ፣ እግዚአብሔር የሚጠላውን ምንዝርናን፣ እግዚአብሔር የሚጠላውን ነገር በለዓም ለባላቅ አስተማረው። መጀመሪያ ጥሩ ሄዶ ነበር። መጽሐፍ ቅዱስ ዮሐንስ ራእይ ላይ ነው የሚለው በለዓም ባላቅን ያስተማረው ነው ይላል። እንዲህ ብታረግ ታሸንፋቸዋለህ ነው። ባላቅ መዋጋት አላስፈለገውም። እግዚአብሔር ራሱ ነው የተቆጣው። በእስራኤል ሕዝብ ላይ በእግዚአብሔር ሕዝብ ራሱ ነው የተቆጣው። ራሱ ነው መቅሰፍት ነው የላከው። አያችሁ፣ ጠላት አንዳንዴ በኃይል በጉልበት ሲያቀተው እኛ በማታለል ፍቅር በሚመስል መንገድ አድርጎ መልካም በሚመስል መንገድ አድርጎ መተባበር በሚመስል መንገድ አድርጎ መቀባበል በሚመስል መንገድ አድርጎ የጥፋት ዘርን በሕይወታችን በመካከላችን ሊዘራ ይችላል። ባላቅን ያስተማረው ያ ነው። እነዚህን ያንተን ሴቶች ወደዛ ብትቀላቀላቸው ብትገፋፋቸው ከዛ የእስራኤልን ወንዶች ቢያጠምዱ ከዛ በኋላ የሚሆነውን ነገር ታያለህ አለው። እግዚአብሔር ተቆጣ ይዘን ከዛ ኑ ብለው ወደ ጣዖቶቻቸው ወሰዷቸው። ጣዖት ተሰገደ። እስራኤላውያን ለጣዖት መስገድ ጀመሩ። በቃ ምን አለበት ኑ የእኛንም ዩ ምናምን ተብሎ ማለት ነው። ምን አለበት ተብሎ የዛን ጊዜ እግዚአብሔር ቁጣ ነደደች ይላል። ሀያ ምናምን ሺህ አይደለም ጠፋ የተባለ ተቀሰፈ የሚለው አዎ፣ ያሳዝናል። እንደዚህ አይነት ትምህርት ነበር ነው ህዝቡን መረን የሚያደርግ የህዝቡን ልብ የሚያሸፍት እግዚአብሔር የሚጠላውን ነገር የእግዚአብሔር ህዝብ እንዲቀበል የሚያደርግ ትምህርት ነበረ። ስለ ሐሰተኝነት ነገር ስናስብ የበለጠ በዚህ አቅጣጫ መጽሐፍ ቅዱስ አብዝቶ አስረግጦ ይናገራልና ስለ ሐሰተኝነት ስናስብ በትምህርት ደረጃ ወደ እግዚአብሔር ህዝብ መሀል የሚገባውን በጣም አስተውለን ልንጠነቀቅ ይገባል ማለት ነው። አንድ የገባው በአንድ ብዙ የመበከል ባህሪ ያለው ባለፈው ካሰጌ ጋር ኢኪያ ሄደ። እየዞረ የኢኪያ እንትን ሲስተሙን አይታችሁት እንደሆነ እንድትዞሩ ያደርጋችኋል። እና ሁለተኛው ፍሎር ላይ ስንጨርስ የልጆች መሸጫ ጋር ደረስን። እና የልጆች አልጋ መጫወቻ ምናምን አለ። ቀና ስል ውስጤ ብስጭትጭት አለ። ምን አየው መሰላችሁ? ያው ይሄ የግብረ ሰዶማውያን ምልክት አለ አይደለ? የልጆች ሰፈር ላይ ዴይ ኬር፣ እንደዚህ አይነት ልጆች ያሉበት ኤሪያ ላይ አስተውላችሁ ከሆነ ልጆች ያሉበት የሚቆዩበት ኤሪያ ላይ ያ ማስታወቂያ በብዛት እየወጣ ነው። ለጥቂት ዓመታት እየወጣ ነው። አሁን በልጆቹ በለጋ አይምሮ ውስጥ ያንን ነገር ይከታል።
በለግ በለጋ አይምሮስ በዚህ በለጋ አይምሮስ እንዲጻፍ ያደርጋል ያን ነገር ጣላት በዚህ ይሄ ታክቲክ ነው በቃ
ታክቲክ ነው በቃ ከዛ በኋላ ካደጉ በኋላ በቃ በፍጹም ሊፋቅ ማይችል ሊወጣ ማይችል ውጭ ብጭጭት አለ በቃ በአንድ ከተማ ጳውሎስ እንደ ተበሳጨ አይነት ማለት
ጣውት ይሄ ፍቅር የሚመስል ነገር ነው
ሁሉንም ሰዎች መቀበል አለብን በሚል መልክ ነው ሰዎችን አንጠላ ነገር ግን የጠላትን እግዚአብሔር የሚጠላውን ተግባ ያንን ድርጊቱን ግን ልንጠላ ይገባል ኃጢአትን ልንጠላ ይገባል ኃጢአትን ልንጠላ ይገባል እግዚአብሔር የተመሰገነ ይሁን ያ ትምህርት አለ ማለት ነው በለዓም ባላቅን ያስተማረ ትምህርት የሚል ነው ለጴርጋሞን ቤተክርስቲያን ያለው እንግዲህ ያስተማረው ትምህርት አለ በዚህ ዘመንስ እግዚአብሔር የሚጠላው ነገር እግዚአብሔር የማይወደው ነገር እግዚአብሔር የማይከብርበት ነገር ወደ ቤተ ክርስቲያን የሚገባ ፍቅር አስመስሎ መልካም ነገር መስሎ መተባበር መስሎ የሚገባን ትምህርት በጣም አጥርተን ማየት አለብን በጣም በጥንቃቄ ማየት አለብን የሚገባ ትምህርት አለ ማየት አለብን ሁለተኛ ዚው ጋር በጣም የተመሳሰለ ሐሳብ ነው ሁለተኛውም የሐሰት ትምህርት ነው እንዲሁ ይላል የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንደገና ሌሎች ናቸው። በቀድሞ የነበሩት እነማን ናቸው? ቀድሞ የነበሩት የበለዓምን ትምህርት የሚከተሉ ናቸው። ሁለተኛዎቹ ደግሞ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። የክርስቶስን ትምህርት ሳይሆን ማለት ነው። አፍ ቅዱስ የክርስቶስ ትምህርት ህይወትን የሚሰጥ ትምህርት አለ ደግሞ የበለዓም ትምህርት አለ የኒቆላውያን ትምህርት አለ ምንድነው ይሄ የኒቆላውያን ትምህርት በክርስቶስ ያገኘነው መንፈሳዊ ነጻነት ጣዖት ለማምለክና ለማመንዘር ወይም ያሻንን ለማድረግ መብትን ሰጥቶናል እያሉ ያስተምሩ የነበሩ ናቸው ይሄ መንፈሳዊ ነጻነት በክርስቶስ ያገኘነው ማንኛውንም ነገር ለማድረግ መብት ሰጥቶናል የሚል ትምህርት ነበር መብት ሰጥቶናል እና በዛች በጴርጋሞን ቤተክርስቲያን ነበር ስለዚህ ልቅ የሆነ ኑሮን መኖርን የሚያስተምር ነው ማለት ነው ልቅ የሆነ ኑሮን የሚያስተምር ትምህርት እነዚህ ሰዎች ሲወርድ ሲዋረድ በመጣው ቤተክርስቲያን ታሪክ በኢየሩሳሌም በነበረችው ቤተክርስቲያን ተሹመው ከነበሩት ዲያቆናት መካከል አንዱ በሆነው እና የአይሁድን እምነት ተቀብሎ የነበረው የአንጾኪያው ኒቆላዎስ ተከታዮች ሊሆኑ እንደሚችሉ ታሪክ ይናገራል ነዛ ሰባት ዲያቆናት ታስተውሳላችሁ አይደለ? ኮንፍሊክት ተፈጥሮ የተሾሙት ዲያቆናት ከነሱ መካከል ኒቆላዎስ የሚባል ሰው ነበር። እና ይሄ ሰው የጀመረው ትምህርት እንደሆነ ነው የሚነገረውና ኒቆላውያን ይባላሉ ማለት ነው። ኒቆላውያን ስለዚህ ያንን ታሪክ ያው ሐዋርያት ሥራ ምዕራፍ 5:5 ላይ ነው እናገኘው ነዛ ዲያቆናት የተሾሙት ይሄን ሰው ስሙን እዛ ጋር እናገኛለን። እና በቃ ምናልባት መዳን በጸጋ ነው ከሚለው ሐሳብ ጋር እናጠጋጋው በቃ በድኛ በጸጋ ድኛለሁ አሁን እኔ የማደርገው ነገር ሁሉ ምንም የሚያመጣው ለውጥ የለም በድነቴ ላይ የሚል ትምህርት ሊመስላል እና ክርስቶስ የሰጠኝ ነጻነት አለ እሱ ፈጽሞልኛል እሱ አድርጎልኛል እኔ በፈልግ ጣውታ አመልካለሁ እንደፈለገኝ እኖራለሁ ምንዝርናም ሆነ ምንም እንደፈለኩናለሁ ምንም ለውጥ አያመጣም ይሄ አደገኛ ትምህርት ነው መጽሐፍ ቅዱሳችን ያስተነቅቃል እና ይሄ ኒቆላውያን የሚባል የሐሰት ትምህርት በዛች ጴርጋሞን በመትባል ቤተክርስቲያን ውስጥ ጌታ ሲመለከት እንደዚህ አይነት ሰዎች አሉ ይሄ ምነቅፍብ ነገር ነው በዚህ ጉዳይ ላይ እገስጻለሁ አንተ የሞአባንት ማለት የበለዓምን ትምህርትን የሚከተሉትን ለይተህ አውጣ ደሞ ኒቆላውያንን ለይተህ አውጣ ነው የሚለው ለይ ይሄን ነገር ለይ ነው የሚለው ጌታ ሲመለከት ነው እግዚአብሔር በጊዜ ያንቀላ አሜን ከሳትንበት በጊዜ ይመልሰን ሳይመጣ በጊዜ ይመልሰን እግዚአብሔር ተመሰገነ ይሁን ስለዚህ በዚህ ሐሳብ ይገሰጽ ነበር ጌታ ስሙ የተባረከ ይሁን አሜን ነው አሜን ሃሌሉያ የማስጠንቀቂያ መልእክትን የመጨረሻው እንግዲህ ንስሐ ግባ አለዛ ፈጥኜ መጣባለሁ በአፌ ሰይፍ እዋጋቸዋለሁ እነዚህ ሰዎች ነው ንሳግባ ጌታ ሆይ በለ ቶሎ ንሳግባ ይሄን ነገር ለማረም ቶሎ እንቅስቃሴ ያርገን ቶሎ እንቅስቃሴ ያርጋው እኔ ጠቁም ይሃለሁ ሚያሳይቻለሁ አንተ ንሳግባ ስካውን ድረስም ባላስተዋልከው ቸል ባልከው ጉዳይ ላይ ከዛ በኋላ ለማረም እንቅስቃሴ አድርግ ነው አለዚያ ፈጥኜ እመጣብሃለሁ እመጣልሃለሁ ሳይሆን እመጣብሃለሁ ይለያያል አይደለ መጣልሃለሁና መጣብሃለሁ ይለያያል ለመጣብሃለሁ ነው ደስ ማይል ነገር ሊፈጠር ይችላል ነው እመጣብሃለሁ በአፌም ሰይፍ እዋጋቸዋለሁ ነው የሚለው ቅድም መግቢያ ላይ እንዳነበብ ነው ጌታ ኢየሱስ ክርስቶስ በአፉ በሁለት በኩል እንደተሳለ ሰይፍ ይወጣል ይላል አይደለ በአፌ ሰይፍ እዋጋቸዋለሁ አለ እነዚህን ሰዎች እዋጋቸዋለሁ እንግዲህ ለመቅጣት እንደሚመጣ ነው የሚናገረው ለመቅጣት እንደሚመጣ ነው ለሰዎች ጊዜ ይሰጣል ሰዎች ንስሐ ገብተው እንዲታረሙ ነገራቸውን እንዲያስተካክሉ ለኛም ቢሆን ማለት ነው ሌሎችም ጌታ ይታገሳል ሰዎች እንዲታገሱ እንዲታረሙና ወደ ትክክለኛው መንገድ እንዲመለሱ ነው ግን ካልታረሙ ደግሞ እመጣባቸዋለሁ ነው የሚለው እመጣባቸዋለሁ ይላል ይሄ ማስጠንቀቂያ መልእክት ነው የማስጠንቀቂያ መልእክት ነው የማስጠንቀቂያ መልእክት ነው የመጨረሻው የማበረታቻ መልእክት ነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ድል ለነሳው ከተሰወረ መና እሰጠዋለሁ ነጭ ድንጋይንም እሰጠዋለሁ በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የሚያውቀው የሌለ አዲስ ስም ተጽፏል የማበረታቻ ነው ጌታ ቢገስጸውም ቢያስጠነቅቀውም መጨረሻ ግን ያበረታታዋል ማለት ምንድነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ነው በቃ ጌታ በመንፈሱ ድምጹን ያሰማል በሚያሰማበት ጊዜ ደግሞ አስተውለ ስማ ነው በቃ አበርታታል በቃ እንዲህ ካረክ የሚጠብቅሽ ልማት አለ የሚቀብቅ አክሊል አለ ብትታረምና እንዲህ ብታደርግ ነገሮችን ወደ ትክክለኛ መንገድ ብታቀናቸው የሚጠብቅህ ነገር አለ ነው የሚለው እግዚአብሔር ስሙ ይባረክ አሜን ነው ሃሌሉያ ጌታ መልካም ነው ጴርጋም እቺን ቤተክርስቲያን የጎበኘ ለዚህ ቤተክርስቲያን መልእክትን የላከ እግዚአብሔር አምላክ ዛሬም ሕያው ነው ከቁጥራችን ሳይሆን ጉዳዩ በስሙ ተሰብስበናል ጥቂት ማለት ሚኒመም ነምበር ደግሞ የሰጠው 2 ነው ከዚያም በላይ ነን ስለዚህ ጌታ በዚህ ጥቂት መንጋ መካከል እርሱ በክብሩ አለ በአላማው አለ በሐሳቡ አለ እግዚአብሔር ስሙ ይባረክ ሳይለዋወጥ ፍቅሩ ሳይቀያየር አለ ለጴርጋሞን መልእክትን የሚልክ አምላክ ዛሬም ለኛም እንዲው መልእክትን እየሰጠ እያስተማረ ካለፈው ነገር እኛንም እየመከረ እየገሰጸ ያሳሰበ በመካከላችን ይመላለሳል ድምጹን ግልን ሰማይ ይገባል እግዚአብሔር ተመሰግነው አሜን ድምጹን ግልን ሰማይ ይገባል እስቲ እንቆማለን ሃሌሉያ እንቆማለን ሃሌሉያ እንጸልያለን እስቲ ሃሌሉያ ሃሌሉያ በዚህ አሁን ባለንበት ዘመን እንደ ጴርጋሞን ቤተክርስቲያን በሰይፍ እስከ መገደል የሚያደርስ ስደትና መከራ በአካባቢያችን ላይኖር ይችላል ነገር ግን የጴርጋሞን ቤተክርስቲያን የተገሰጸችው በሁለት አደገኛ የስተት ትምህርቶች ውስጥ ተገኝታ ስለነበር ዋናው ዛሬ እኛም የተቀበልነውና የቆምንበትን እንደዚሁም የተከተልነውን ጌታ ህይወት በሚገኝበት ትምህርት አጥብቀን በመያዝ ራሳችንን ከተለያዩ የስተት ትምህርቶች በእግዚአብሔር ቃል በመመርመርና በመፈተን ጥንቃቄ በመላበት መንገድ የህይወታችንን ጉዞ ማከናወን ይሁንልን አሜን
አሜን
ነው ሃሌሉያ እግዚአብሔር የተመሰገነ ይሁን
አሜን
ኦ ሃሌሉያ ጌታን እናመሰግነዋለን አባቶ እናመሰግነሃለን እናከብርሃለን ያለህና የነበርክ ሁሉን የምትገዛ ጌታ አምላክ ጌታ ኢየሱስ እናመሰግነሃለን እናከብርሃለን ከፍ ከፍ እናደርጋለን አትለወጥም አትቀየርም የአብርሃም የይስሐቅ ያዕቆብ አምላክ የዮሐንስ አምላክ የደቀ መዛሙርት የሐዋርያት አምላክ የኛም አምላክ ነህ ክብር ምስጋና ለአንተ እንሰጣሃለን እናመሰግነሃለን ከፍ ከፍ እናደርጋለን ዛሬም ደግሞ ጌታ በግል ቢሆን በማአመር ድምጽን ስለምታሰማን ተመስገን እግዚአብሔር ሆይ የቅርብ አምላክ እንጂ የሩቅ አምላክ ስላልሆንክ እናመሰግናለን የማትለዋወጥ የማትቀያየር የነገስታት ንጉስ የጌቶች ጌታ ተመስገን ተባረክ ተወደስ ዛሬም ጌታ እኔና ወንድሞቼ እህቶቼ በአካባቢያችን ያለውን ነገር እያስተዋልን እያጤንን ጌታ ሆይ ከስህተት ትምህርት እንድትጠብቀን በኢየሱስ ክርስቶስ ስም እርዳን
አሜን
የተጠበቅን እንሆን
አሜን
በጥንቃቄ ቀኖችን እየዋጀን በጤናማ ትምህርት በክርስቶስ ትምህርት
ህይወት በሚገኝበት ትምርት መሰረታችን የጸና እንዲሆን ሁላችን እንድትረዳን ጸልያለሁ።
አሜን።
ሁላችን እንድታገዘን ጸልያለሁ።
አሜን።
ጌታ ሆይ አንተ ስትመጣ ስትመለስ የምታፍርብን ሳይሆን ነገር ግን ታማኝ ባሪያዬ የምትልብን እንድንሆን ሁላችንንም እርዳን።
አሜን።
አግዘን ቤተክርስቲያንን አጥራት ቀድሳት አንጻት ለመጻት አዘጋጃት።
አሜን።
በጤናማ መንገድ የምንጓዝ እንድንሆን የማናሳፍር ታማኝ ያንተ ወታደሮች እንድንሆን ሁላችንንም እግዚአብሔር አባቶ እያጠራን እንድታጠራን እያነጻን እንድታነጻን በጌታ በኢየሱስ ክርስቶስም እንጸልያለን።
አሜን።
ተመስገን ተባረክ ተወደስ ከፍ ከፍ በል በኢየሱስ ክርስቶስም አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፍቱን ያብራላችሁ ይራራላችሁ።
አሜን።
እግዚአብሔር ፍቱን ለእናንተ አንሳ ሰላምን ይስጣችሁ።
አሜን።
በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።
አሜን።
አሜን። ተባረኩ።